ይህ የጋሽ አማራ ድምፅ ሬዲዮ ነው። የአማራ ህዝብ የህልውና አደጋ ከተጋረጠበት ቆይቷል። ለዚህ ህዝብ የጋሽ አማራ ድምፅ ሬዲዮ በሳምንት አራት ቀን በ15360 ኪሎ ሄርዝ ወይም በ19 ሜትር ባንድ በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ጀምሮ የሚያስተላልፈውን የሬዲዮ ስርጭት አሁን ጀመረ።
ሰላም ጤና ይስጥልኝ ክቡራትና ክቡራን የጋሻ የአማራ ድምፅ ራዲዮ ተከታታዮች እንደምን አላችሁ? የግንቦት 1 ቀን 2015 ዓ.ም ዝግጅታችንን ጀምረናል። በያዝነው ዓመት ከአዲስ አበባ ተወስደው በኦሮሚያ ክልል አስተዳደር አማካኝነት ሸገር ሲቲ ተብለው የተቋቋሙት አካባቢዎች ላይ በአማሮች ላይ ስለሚደርሰው ግፍ ጋዜጠኛ አባይ ዘውዱ አንድ ዝግጅት አጠናክሯል። የኦሮሞማ ብልጽግና መንግስት አማራን ለይቶ ቤት የማፍረስ የማደሄት የአማራ ባለሀብቶችን ባንክ የማገድና ሌሎች ተያያዙ ስራዎችን በመስራት አማራን በኢኮኖሚ ድሃ የማድረግ ስራውን አጠናክሮ ቀጥሎበታል። ጋብ ብሎ የሰነበተውና ሰሞኑን እንደ አዲስ የተነሳው የአማራን ቤት ለይቶ የማፍረስ ስራ አንዱ ነው። ጋዜጠኛ አባይ ዘውዱ ቤታቸው እየፈረሰ ካሉ አማራዎች ጋር ቆይታ አድርጓል። እንድትከታተሉት እንጋብዛለን። ይህ ጋሻ የአማራ ድምፅ ራዲዮ ነው።
መልካም በጣም አመሰግናለሁ። እንግዲህ በዚህ በ44 ማዞሪያ አካባቢ የዜጎች ቤት ማነትን መሰረት አድርጎ እየፈረሰ እየተናደ ይገኛል ነው የተባለው። ይሄ ቅሬታ ቀርቧል። የመጀመሪያ ቅሬታ አቅራቢ ሐሳባቸውን አቅርበዋል። ካሁን ቀደምም በተደጋጋሚ ቤት ሲፈርስ ነው የከረመው ሸገር ከተማ አስተዳደር ብሎ ባቋቋሙት ማለት ነው። ስለዚህ በዚህ በ44 ማዞሪያ አካባቢ ደግሞ አሁን ቤት እያፈረሱ የዋሉት ሚያዝያ 27 ቀን የአርበኞች የድል ቀን በዓል እየተከበረ ባለበት ዕለት የዜጎችን ቤት በጎን መጥቶ በተደራጀ መንገድ ሲያፈርሱ ሲነዱ ውለዋል። ከዛም ቀጥሎ አሁንም እያፈረሱ ይገኛሉ። በርካታ ወገኖች ሜዳ ላይ እንዲወርቁ እየተደረገ ነው። ዝናብ እየዘነበ ነው። መሄጃ መውጫ የለም። መንገዱ እንደተዘጋጋ ነው። የት እንሂድ? ካሁን ቀደም ስምቸስ መንገዱ ክፍት ሲሆን ወደ ተለያዩ አካባቢዎች ወጥተው የሄዱ ወገኖቻችን አሉ። ወደ ደብረ ብርሃን፣ ወደ ባህር ዳር እና ወደ ሌሎችም አካባቢዎች የሄዱ እንዳሉ እናውቃለን። አሁን ግን በየአቅጣጫው ችግሮች አሉ እየተባለ ስለሆነ እኛም ለመንቀሳቀስ አልቻልንም እና በጣም ተጨንቀናል የሚል ነገር ነው እየተነሳ ያለው እና ከዚህ አንጻር እስኪ እናንተም ሀሳባችሁን ትገልጹ።
መልካም። አዎ ትክክል ነው። እኔም እዛ ነዋሪ እንደመሆኔ ፌስቡክን በተደጋጋሚ ቅሬታ እናቀርባለን ስለዚህ ከመጪ ያለፈ ግን እስኪ ነገር አላገኘንም። አሁንም የአርበኞች ቀን ባለበት የተከበረ አመት ባለበት ሰዓት ላይ ሁሉም ባለበት ሰዓት ላይ መንገድ በተዘጋበት ሰዓት ላይ እያፈረሱ ነው። ግን አድነው አሁንም ቀጥለዋል። ትናንትናም ቅዳሜም ቀጥለዋል፣ እሁድም ቀጥለዋል። ህብረተሰቡ ከላይ ዝናብ ከታች እርጥብ በሆነበት ሁኔታ ቀን ባህሩ ጧት በቁር ያጠላቀሙ ገንዘብ እየፈረሰ እየተናደበት ነው። ምንም አማራጭ የለም። ወደዛ ሲደወል መንገድ ዝግ ነው። ወደ ጎጃም ሲደወል መንገድ ዝግ ነው። ወደ ወሎ መንገድ ሲደር ዝግ ነው። በዛ ደግሞ ህዝቡ አጣብቂ ላይ ሆኖ እየፈጩት ነው። በገለንደኛ ደግሞ ነገሮችን ደግሞ እንደዚሁ ይከታተላል ወይም ትል የተባለ እየታሰረ ነው። ስለዚህ ወደማና አቤት እንደምንል ግራ ገብቶናል። የመንግስት ያለው የሀገር ያለው በእናንተ ድምፅ አማካኝነት አለም ሰምቶት ይህን ነገር ያውቅልን። ስለዚህ እንደገና ደግሞ በአሁኑ ሰዓት ላይ ህዝብ ሊደገፍ በሚገባበት ሰዓት ላይ ህዝብ የሚጨቆንበት ህዝብ የሚናድበት የሚበላ ባጣበት ጤፍ 100 ብር በገባበት ሰዓት ላይ ተማሪ እንደገና ደግሞ አቋርጧል። ዜጋው አቋርጧል። ተማሪ አንድም ተማሪ የለም። ተማሪ አንድ ተማሪ ተማሪን ተደራሽነት የማድረግ እያለ መንግስት ከገጠር እስከ ከተማ ትምህርት ተደራሽነት እያለ በሌለበት በነገረበት ሰዓት ላይ ተማሪ አቋርጧል። ትምህርት ቤቶች በጣም ተቋርጠዋል። ልጅ ተቋርጧል። የተለያዩ ይማራል። ትምህርት ቤት ተቋርጧል። ዝናቡም እያለ ነው። ይህ ህብረተሰብ የሚሆነው ግራ ገብቶታል። በቃ መንግስት ወዴት እንደሚሮጥ ወዴት እንደሚሄድ መንግስት ራሱ ገብቶበታል። በቃ አሁንም ህብረተሰቡ ዝም ብሎ በረንዳ ላይ ነው ያለው። ይህንን የሚመለከተው በእናንተ ድምፅ አማካኝነት የሚመለከተው ህዝብ የሚመለከተው የመንግስት አካል ባል እንድልልና ነገሮችን ሁሉ ወደ ተግባራዊ እንዲያደርግልን እንፈልጋለን። ከመጪው አለፈ እኛ አሁን እንግዲህ ከአራት ወር ከአምስት ወር በላይ ሆነ መጪው ከጀመር አሁንም እየቀጠለ ነው። ከመጪው አለፈ ሚዲያ ጮኸ፣ ምን አመጣችሁ? ጮኸች፣ ምን አመጣችሁ? በቃ እያል በቃ እንደውም ሚዲያውን ስም ብጸጥ አልፈልግም እከሌ ገሬ ጋህዱ ገሬ ሚዲያ ጋህዱ እያሉ ምን አመጣ እያሉ ከማለት እየፎከሩ እያጠቁብን ያሉት
ይሄ ነው የሚያፈርሱት ናቸው የሚሉት። አፍራሹ ገብርኤል ነው የሚለው?
አዎ አፍራሹ በቃ እንዴ ያምን ምንናደረፈ ምጽፍ ሚዲያ ያ ይደረስላችሁ ያምን አመጣ እያሉ ነው በቃ እንትን የሚሉት።
አቶ ኪዱን ጌት ሲፈርስም ዝም በሉ ነው የሚሉት። ሲፈርስባችሁም ሲፈርስባችሁም ዝም በሉ ነው።
አዎ በቃ ዝም ብሎ በቃ ስለዚህ ያንድ መንግስት የበላይነት ሆኖ እየተጠቃ ያለ ህብረተሰብ በማንነታችን እየተጠቃ ነው። አሁን ማንነታችን ሁሉ አንገት ይሆናል በቃ
አማራው ተጠቂ አንደኛ ተጠቂው የመጀመሪያውና ተልቁ ሰፊ ቁጥር ያለው አማራው ነው።
በቃ በማንነት በቃ ታርጋህ ነው በቃ በታርጋ እኛ ታርጋም እናቆም ለመኪና ነው ኮር ነው በኮድ በቃ በማንነት ብቻ እየተጠቃ ነው። ይሄ ለእናንተም ግልጽ ነው የምታውቁ ነገር ነው። አዲስ አበባ ላይ የሚሰራውንም በመሀል ከተማ በሰፊው እንደተማራችሁ ታውቁታላችሁ። በማንነት ከሎተሪ አዟሪ ጀምሮ እየተያዘ ነው ያለው። ሎተሪ አዟሪ ኢቨን ራሱ ሎተሪ የሚያዞረው በቃ ጎጃም ሰው ነው በመባል እየተጠቃ እየተሰረ ነው። ይሄ እናንተም የምታውቁ ነው። የደረሳችሁበትም እናንተም የገባችሁበት ሁኔታ ስለሆነ ማለት ነው። እኛ በሚስጥር የምናውቀው ስለ በማንነት ከዩኒቨርሲቲ ከትምህርት ቤት ከኤፌ በቃ ፊትን በማንበብ ብቻ እየተያዝክ ነው እና ትባላለች። ለ24 ሰዓት ተጠያቂነት ለ24 ሰዓት ትያዛለህ። ለ24 ሰዓት ለመንግስት ቃል ስጠጣ በዛው ትቀራለህ። በቃ እንደዚህ ያለ ነገር ነው እያለ ያለው እናንተ የምታውቁን ነገር ስለሆነ ማለት ነው። ስለዚህ ይህን ደግሞ እንደገና ደግሞ ወደ ማና ቤት እንደምንል ክልሉ መንግስት እኛ መፍትሄ አልሰጠንም። ወደ ክልል እንድንሄድ መፍትሄ አልሰጠንም። ወደ አዲስ አበባ ብንሄድ መፍትሄ አልሰጠንም። ወዴት እንጮኋለን? ከመጮህ ወደ ኋላ አንልም። ሁልጊዜ እንናገራለን ግን መፍትሄ ቀብ መሬት ውሃ ያነሳ ነገር አንድም አላገኘንም። አሁንም ቢሆን ከመጮህ ወደ ኋላ ስለማንል ነው አንተ ጋር አንተን አስቸግረን ወደ አንተ የህዝብ ድምፅ እስከሆንክ ድረስ ወደ አንተ ድምጻችን እንድታሰማልን የምንመፈልፈው ማለት ነው።
መልካም። ህዝቡ ወደ የት ይሄድ? አሁን እኮ በተለያዩ አካባቢዎች መንገዱም አስቸጋሪ ነው፣ መሄጃም ጠፍቷል። ብዙ እየተነሱ ያሉ ጉዳዮች አሉ። የቤት ጉዳይ እንደምታውቁት የለም፣ በጣም ከፍተኛ ዋጋ ነው የሚጠየቀው። ያው የት ይሄድ ህዝቡ? አሁን እየተደረገ ያለው እንቅስቃሴ ተከትሎ ወደ የት ነው እየሄድ ያለው?
እሱም ሆኖ ዘርፎን ማለግል ቤትም አካባቢ ግን የተፈረሰበት ከተባልክ በቃ አንተ ሌላ ነው ታርጋህ፣ በቃ አማራ ነህ። አይ ማንም አያከራይም። በቃ ቤት የፈረሰብህ ሰንዳፋ ብከድ፣ ወደ አዲስ አበባ ብገባ፣ ወደ መሪ ብከድ፣ ሳሚት ብከድ፣ ኮተቤ ብከድ፣ ቤት ፈርሶብህ ነው ከተባልክ በቃ አንተ ማንነትን በቃ ዜርፎር ተደርገዋል። በቃ አንተ አማራ ነህ። በቃ አማራ ከሆንክ አታከራይም ነው የሚሉት። በቃ እንደዛ ሆኖ አታከራይም ነው የሚሉት። በቃ በማንነትም ቤት አከራያችሁን በራሱ ማንነታቸው እንደ ሰዎች ሲመጡ እንዳታከራዩ ተብሎ ተነግረዋል። አይከራይም። በቃ ማንነት ብቻ። ይሄ አሁን የሚያስጠቃን ማንነታችን ነው። ታርጋችን ያስጠቃን ታርጋችን ነው። ታርጋችን በቃ በጣም በከፍተኛ ድሮም እንደምንነግር ጀምሮ ማነታችን አለቀም።
እንደ ታርጋ እንደ ወንጀል እየቆጠሩት ለማለት ነው ታርጋችን የሚሉት።
አዎ አማርነት። አዎ ግልጽ አማርኛ እንደ ወንጀል በቃ አማራ በመሆን ብቻ። አሁንም እየተለየ ነው። ቀደም ያለው ወንድሜም ነግሮ ከሆነ በማነት ጥያቄ እየተለየ ነው። የጃምብ እየተደረገ እየተለየ ቅራት አላቸው እየተለየ ነው የሚቀባው። በቃ አማራ ብቻ ነው።
ምን መልእክት ያስተላልፋሉ? እንደ መጨረሻ የሚጨምሩት ካለ የተረሳ
እኔ የሚሰሩ መንግስት ምናልባት ይህን እንደ ሰው የህዝብ መሪ ነኝ ብሎ ካሰበ እንደ ሰው የሚያስብ ከሆነ የብሔር ብሔረሰብ ርዕሰ መስተዳደር ነኝ ብሎ ካሰበ መልስ ይስጥ ነው። ካልሆነ እንደገና ደግሞ ወደ ክልላችን ደግሞ ወስዶ እንደገና ነው ክልላችን ደግሞ ይሰደን። በቃ አሁን እኮ ክልልም እኮ ስሩ ብልጽግና ስለሆነ ምንም ያደረግንላችል። በቃ እኛ ብልጽግና ሰው ልብ ጥፋት ነው። በቃ ምክንያቱም እኛ ይህን ነገር ድምፅ እንሰጣለን። ድምፅ የሚሰጡ የሚታሰራሉ፣ ሌላ የሚያደርግ ይታሰራሉ። አሁን ችግር የሆነ እኮ እኮ ነው። ድምፅ የሚሰጠም ሰው ድምፅ የሚታሰርብሃል፣ የሚያደርገን ሰው ይታስባል። መንግስት አንድ ላይ ይገባል። እንደተማረ ሰው ቆም ብሎ ማሰብ አለበት። እንደተማረ ሰው መሀል አደባባይ ላይ ሆኖ ቆም ብሎ ግራና ቀኝ ምንድን ነው የሚለው ነገር ከረቂቅ እስከ ደቂቅ ከላይ ከታች እስከታች ያለውን ነገር ማወቅ አለበት መንግስት። በቃ በጆሮ ብቻ ይተዳደር። በቃ ምን አለ ይህ ህብረተሰብ ብሶት ምንድን ነው ብሎ ማየት አለበት እንጂ እኔ ለመንግስት ነው አጥናውት የሚሰጠው። በቃ መንግስት ማየት አለበት። በቃ ማንኛ ብሄር ነው የተጎዳው? ምንድን ነው ምን እየተሰራሩ ብሎ ከታችም ያለው አልደረሰው ከሆነ ስገዳ ደንበ ከታች ያለውን ጀምሮ ግምገማ ያካር ከቀበሌ ሊጀምሩ ያለውን ነገር ከታች ጀምሮ ኢንፎርሜሽን የሚሰጠው ሰው አለ። ስለዚህ ኢንፎርሜሽን ደግሞ ጋዘር እንዲያድርጎ ምንድን ነው ብሎ ወደ መፍትሄ ይግባለን። ካልገባ አሁንም የተበለጠ ቀውስ ውስጥ ያለ ነው። በጣም ቀውስ ውስጥ ያለ ነው።
በጣም እናመሰግናለን። ከ44 ማዞሪያ አጠቃላይ ኦሮሚያ ክልላዊ መንግስት እየሆነ ያለውን የቀጥ ከፍተኛ የሆነ የጸጥታ አካል አሰማርቶ አፍራሽ ግብረ ኃይል አሰማርቶ የዜጎችን ቤት እየናደ እያፈረሰ አማራውን እያፈናቀለ በኢኮኖሚ እያደቀቀ ሌሎች ኢትዮጵያውያን ወገኖችንም ጭምር በዚሁ ልክ እያጎሳቀለ በተለይ ደግሞ ሰፊው ቁጥር ያለውን የአማራን ህዝብ በዚህ ልክ ዋጋ እያስከፈለ ይገኛል። ስለዚህ ባካችሁ የሚሰማ አካል ካለ ድምፅ ሁን አድርሱልን ብላችኋል። እናደርሳለን። እናመሰግናለን።
እኛም ነው አመሰግናለሁ። አባር
ልዩ ኃይሎቹ የኦሮሚያ ልዩ ኃይል
ማታ
ሚያዝያ 29 ማታ ላይ ወዴት ነው የሚገቡት?
ማታ ላይ ወጥተው ለመረበሽ ያላል። ያው እንግዲህ ሰውን ውከት መፍጠር
ጉጥን ከተማ ላይ እሺ፣ ከዛስ
ውከት ለመፍጠር ብለው ከዛን ወጋ አስገባቸው፣ መከላከያ አስገባቸው፣ ምናምን አስገባቸው።
አስገባቸው ማለት
መከላከያ አስገባቸው ወደ ግቢ፣ ወደ ካምፕ ማለት ነው።
ወደ ካምባቸው
ያው ስለማይወጡ ማታ ያው ከመሸ እዛው ግድ ካምብ የሚሆንና ከወጡ እነሱ ስለሚረብሽ ስለሚያውቋቸው እንወጣለን ብለው ማታ ሲወጡ እንትን ብለው ሊረብሽ ሲሉ አስገባቸው መከላከያ ተኩሶ ምናምን ነገር ወደ አንድ ሀጢት ተኩሷል። ማታ
ተኩሱ
ከዛ አስገባቸው፣ አስገብተዋቸዋል። ገብተዋል። ያው ደህና ነው እስካሁን። አሁን ደህና ነው ያለው ነገር ምንም አይልም።
ስንት ሰዓት አካባቢ ማለት ነው?
ማታ ምሽት ላይ
አንድ ሰዓት
ሰዓት ትንሽ ትንሽ ድሯ ሰዓት እንኳን
ወደ ሁለት ሰዓት
ለሳፍራ
ወጣው ምን ያረጉ ነው?
ያማ ምን ታውቃለህ? እነሱ ከወጡ ያው እኛ ሰው መረብሽ ይመስላቸው ወይ መዝረፍ ነው ወይ መምታት ነው። መግደል ነው።
መሳሪያ አላቸው እንዴ?
አዎ አላቸው።
አልተቀበሏቸው? መሳሪያ አስወርደናል እንደዚህ አስፈትተናል ሲሉ ነበር። አልተፈጠ
አረ ውሸት ነው። ምንድን ነው ምን ነው? የኦሮሞ ሚኒሻ ተሸራጅ ይወጣል እንዴ? አብሮ መሳሪያ ይዞ ይወጣ ነው። ምን ያስፈታሉ? አላስፈትም እንዴ? ያሎችም አሉ፣ የኦሮሞ ሚኒሻ አሉ። የእኛን ነው የሚያስፈቱ እንጂ እነሱ መቼ ያስፈታሉ ብለህ የእኛን አስፈቱ በትሉ ጋር ነው ግጭት ተነሳ። ወደ 100 ምናምን መሳሪያ ነው የተቀበሉን ባለፈው የትሉ ጋናው ጊዜ።
ከጉትን ነው 100 ምናምን የተቀበሉት ወይስ የትሉ ጋና?
ከትሉ ጋና የትሉ ጋናው ጊዜ እኛ ነበርን እኮ። ከጉትን በኋላ እኛን እያሳደዱን ያው እያገላቸዋል ምናምን እያሉ ዝም ብሎ ረብሸውን ወደ ትሉ ጋና ወጥተናል ነበር ወደ ገጠር። ትሉ ጋና ደግሞ ያዋቂ ነው። አንድ ቀን አስገቡበት ለሌት መከላከያ። አሁን ያው እንደዛ ሆነ። ህዝቡ ደግሞ ማህበረሰቡ ያው በችግር ስለሆነ ያለው ሸሜውም የመከላከያ ልብስ ለብሶ እየተዋጋን ስለሆነ ማለት ነው። መከላከያ መሆኑን አናውቅም አያውቅም ህዝቡ። ለሌት ሲገባ አልታወቀም፣ ኢንፎርሜሽን አልተሰጠም። ለሌት ገጠም። ከዛም መታወቂያ ሲሆን ሲታይ ቄሱን በማይክራፎን ተናገረ፣ ሸኪውም ተናገረ፣ መከላከያ ነው ሲባል ጦርነቱ ቆመ። ከዛ በኋላ አቆመ ሚኒሻውም። በመናግስቱ ስብሰባ አደረጉና በቃ ፍቃድ የሌላችሁ ፍቃድ አውጡና ትጠብቃላችሁ፣ ፍቃድ የሌላችሁ ትታደሳል አንጡ ብሎ ቃል ገባ መከላከያው ህዝብ ፊት። ይሄ ህዝቡ ደግሞ አምኖ መሳሪያውን እየወሰደ ስጥት። ከዛን አይሰጥም አይባልም
ከመቶ በላይ
ሰባ ምናምን በእጅ በአይናችን ቆጥረን ራሳችን ሰባ ምናምን ማለት ነው። ከዛ በኋላ ደግሞ ቤት ገብተው የወሰዱት አለ ብዛት። በመናግስቱ ደግሞ ማለት ነው
የሞተ ሰው ከአስር በላይ ነው። አዎ አስር በላይ ሰው ሙቷል
የዛን ቀን።
አሀ
ያማ ሙታ ሰማ ሙታ እኮ
ሚያዚያ 6 ቀን 2015 ማለት ነው።
እኛ ጓደኛ ብዙዎች ያው ብቻ አልሐምዱሊላህ ነው ባሳ ምጣ እንጂ እንደዛ ነው። እዛን ቀን የማይታሰበው ትልቅ ነበር። ፈጣሪ ግን እንደነሱ አይደለም።
መሳሪያ ወስዳችሁ አስረከባችሁ እናንተ ፈርታችሁን ያስረከባችሁ?
አዎ ግን ህግ ነው። መከላከያን ታከብራለህ አንተ። መከላከያ መሆኑ ስታቅ መከላከያን የኢትዮጵያ መከላከያን ታከብራለህ። ግን ከዛ በኋላ ግን አይከበርም። አሁን ሁለተኛ ዙር ከአሁን በኋላ አይከበርም። እሱ ለምን ቃል አስገብቶ መሀል ላምሎ ነው መሳሪያውን ሰጠ። ፍቃድ የሌላችሁ ፍቃድ አድርጉና ጠብቁ፣ በቃ ህጋዊ ህዝብ ናችሁ ተብሎ ማለት ነው። በዚህ ፊት በሽማግሌ ፊት ቃል ገብቶ መሳሪያውን ሰጠ። ፍቃድ የለው ፍቃድ ሊያወጣ ማለት ነው። ፍቃድ ያለው ይታደሳ ብሎ ሰጠ። ከሰጠ በኋላ ይኸው አይመለስም ተባለ። መከላከያ አንተወብታቸዋል አሉ። እንደገና ደግሞ ስትራቴጂን ቀይረው መጡ እንደገና ማለት ነው። አሁን ህዝቡ ደግሞ መሳሪያችን ይመለስልን አለም። በለዚያ እንግዲህ ያው ነው እናንተ ተቀብላችሁ ለሸኔ ልትሰጡ ነው። እናንተ ሄዳችሁ ቀን ሸኔ መጥቶኛ ልታስገዱ ነው አላማችሁ ይሄ ነው ምናምን አሉ። በቃ ህዝቡ
ቡትን ላይ ያለው ልዩ ኃይል ካምፕ ውስጥ ነው ያለው። ብዛት ነው ያለው?
ብዛት አይባልም አለ።
ስንት ማለት ነው ብዛት?
ብዛት እንኳን እምት አይቻልም። ብቻ አለ። ኧረ ብዙ አለ። ብዙ ሁሉም ስለማያወጡ ነው እንጂ አለ።
ከመቶ በላይ ከመቶ በላይ ሆነ
ይሆናሉ። አዎ አንድ ቀን ብቻ መጡት። አስራ ምናምን ተልኩ አንድ ቀን ሰው በቅርቡ
ወጣ።
አስራ ምናምን መኪና መጥቶ ለተወሰነ ሄዷል። ምንም
ካምፕ ውስጥ ትጥቅ ይዘው ነው የቀምጥ ያሉት። ከባድ
መሳሪያ? አዎ አዎ ትጥቅ አላቸው። ምን ነው ታጥ አለ።
እነሱ እንዳይወጡ የሚከለክላቸው ማለት
ነው?
አትወጡ የሚላቸው ማለት ነው?
የሚንቀሳቀሰው መከላከያ ነው። አንዳንዴ እነሱ እንወጣለን ይወጣሉ። እንደወደ አሉ ትጥቅ ይዘው አሉ። ሚኒሻም አለ። ሚኒሻውን ዛሬ አሁን ሲንቀሳቀስ ነበረ። ከተማ አስተዳደሩን አጅቦ የወጣው ሚኒሻ ነው።
ከትናንትና ወጥቶ ማታ ላይ ምን መሳሪያ ይዘው ወጥቶ አግኝተዋቸው ነው የከለከሏቸው ተኩስ?
በቃ ይህን ነገር እንትን ብሎ ነው ሲያግሞ ሰምቱ ጊዜ። ያው እንግዲህ ልብ እንዳላቸው ሰው እንዳመራሉ ያህል ልብ እናበጃለን ብሎ መሰለኝ አላግም ብቻ ወጥቶ ማታ ላይ ተኩሶ አስገቧቸው የተባለው። እኛ በአይን እኮ አታይም ይሄን በርቀት ያዩ ልጆች እኛ ጓደኞች ነው የሚነግሩ። እኛን ምን ያስቀርቡን?
አትጥቃም አንፈጣም ነው ወይስ ምለሞተን እንትን እንላለን ነው ወይስ ምንድን ነው የሚያውቁ?
ረብሻለን።
ክቡራትና ክቡራን አድማጭ ተመልካቾቻችን በሸገር ሲቲ ከተማ አስተዳደር 44 ማዞሪያ አካባቢ ዳግም ዜጎችን ቤት እየናደና እያፈረሰ ያለ ስርዓት አለ። በጣም ከፍተኛ ችግር እየደረሰብን ነው። ሜዳ ላይ ወድቀናል ሲሉ ዜጎች ጩኸታቸውን እያሰሙ ይገኛሉ። በተለይ ደግሞ ሚያዝያ 27 የአርበኞች የድል ቀን እየተከበረ ባለበት ሁኔታ ቤታችን እንዲፈርስ እንዲናድ መደረጉ በጣም አሳዝኖናል። አሁንም ከሚያዝያ 27 ጀምሮ ለተከታታይ ቀናት ቅዳሜና እሁድን ጨምሮ የዜጎች ቤት እየፈረሰና እየወደመ ሰንብቷል። እባካችሁ ድምፅ ሁኑን የሚል ጥሪ ደርሶናል። ቀደም ሲልም ሁለት የአካባቢ ነዋሪዎች አስተያየት ሰጥተዋል። ሶስተኛው የአስተያየት ሰጪ በቀጥታ ስልክ መስመራችን ገብቷል። አሁንም አብራችሁን ቆዩ። ጤና ይስጥልን፣ እንደምን አላችሁ?
አብሮ ይስጥልን።
መልካም። እስኪ ያለውን ሁኔታ ያስረዱ ለአድማጭ ተመልካቾቻችን።
እኛው በሸገር ሲቲ በ44 ማዞሪያ የበዓል ጀምሮ እሁድ በሰንበት ቀን እንኳ አልቀረም። በቃ እኛውን ወደ የት እንሂድ? ህዝቡ ማህበረሰቡ ልጆቻችን ከትምህርት ቤት እየተፈናቀሉብን ይገኛሉ። ሴቶች እያለቀሱ ይገኛሉ። ዝናብ እየዘነበ ነው። በዚህ ሰዓት በአራቱም አቅጣጫ ጦርነት ተከፍቶ ስለዚህ ወደ የት እንሂድ? ስለዚህ ለማንኛውም አካል ብናመለክትም ፖሊስም ሚሊሻም የአካባቢ ስልጣናት ጭምር ተጨምሮ ይህን ያህል በደል እየፈጸሙብን ያሉት ስለዚህ የአካባቢው ማህበረሰብ ጭምር ነው እና ቢያንስ የሚመለከተው አካል እንኳ የወጣቱን የወጣቶችን የልጆችን ህይወት እስኪበላሽ ድረስ ይህ ነገር እስከ መቼ ነው የሚቆምልን? እስከ መቼ ነው ንብረታችን ከአስር አመት በላይ ውሃ መብራት አስገብተን ኑረን ልማት አልምተን የት ነው የምንሄደው? እኛ ሀገራችን አይደለም ወይ? ፈረንጅ መቶ እኮ እኛ ሀገር ላይ እየኖረ ነው። ምን አጥፍተናል? ምንድን ነው እኛ የሰራነው ወንጀል? ስለዚህ በፖለቲከኞች ምክንያት እኛ እየፈረስ ነው፣ እየወደመብን ነው ያለው ንብረታችን። የት እንሂድ ነው? አሁን መሄጃ የለንም። አዲስ አበባ እንዳንገባ አዲስ አበባ ትሄድም ብሎ ከልካዮች አሉ ጣፉ አደባባይ ላይ። ወደዚያ እንዳንሄድ ከወዲያ ጦርነት ነው ያለው። ስለዚህ እኛ መውጫ መግቢያ አጥተናል። አሁን ምንም የምንሆነው አጥተናል። በቃ ከዚህ በላይ በደል የሚደርስብን ነገር የለም። ከዚህ በላይ ንብረት እየወደመብን ቤት እየፈረሰብን ልጆቻችን ትምህርት ገበታ እየተቋረጡ ለምን ጊዜ አይሰጠንም? ልጆቻችን ቅንጭላታቸው ለምን ይነካል? ሚስቶቻችን ለምን ቅንጭላታቸው ይነካል? መንግስት ባለበት ሀገር እንዲህ ዜጋ እንዲህ ይፈናቀላል? በንብረቱ ላይ ልማት አልሞቶ ስንት አመት የኖረ ዜጋ። ስለዚህ ሰሚ ካለ ለዓለም መንግስት ለዓለም መንግስታት ለዓለም ሚዲያዎች እንዲቀርብ ይደረግልን። እኛ መንግስት ወንጀለኛ ነው፣ ወንጀለኞችን ከታች ልኮ በብሔር እያፈናቀለን ነው የሚገኘው። አሁን እየተለየ ነው። የአማራ ብሔር ቤት ብቻ ነው እየፈረሰ ያለ። ስለዚህ መንግስት ካለ መንግስት ይደረስልና፣ አልበለዚያ ደግሞ ለሚዲያዎች ለሁሉም ሚዲያ አሁን እኮ መንግስት ምንድን ነው ያደረገው? ሚዲያ እንዳይመጣ ነው ያደረገው። እኛን የሚመለከት አካል እንዳይመጣ ነው እያደረገ ያለው። እንዳንሄድ ወደ ህግ እንዳናመለክት ነው። ባለሀብቶች መጡ፣ ባለሀብቶች አንፈልገውም አሉ። መሬቱን ናይሌ መጡ፣ አንፈልገውም አሉ። ነደራርቱ መጡ፣ አንፈልገውም አሉ። ሌሎች አሁን የሲሲዲ ባለሀብቶች፣ የኦሮሞ ባለሀብቶች ጭምር እኛ ያለንበትን የተፈናቀልንበትን መሬቶቻችን ባለሀብት ገብቶ እንዳይወስድብን ለዓለም ሚዲያ ይተላለፍልን። ለባለሀብቶች ሸጥ ነው የሚሉት እነሳው ባለሀብቶች እየመጡ እያዩት ነው። ስለዚህ ባለሀብቶች እንዲቆሙልን፣ ከዛ ቦታ ላይ እጃቸውን እንዲያነሱልን ነው የምንፈልገው ከኛ ቦታ። ምክንያቱም ባለሀብቱ የሚያለማውን እኛም እናለማለን። እኛ የሚጠበቅብን በህጋዊ መንገድ ካደረጉን እንሰራለን፣ እናለማለን፣ የሚፈለገው ነገር እናደርጋለን። ዜጋ አይደለን እንደኛ የስሚ። ስለዚህ ድምፅ ሆኑን፣ ለማንኛውም ሴክተር እንትን በሉን። በተለይ የአማራ ባለስልጣን ይህንን ሁሉ አልዘገበም። ደብረ ብርሃን መጥቶ አላየም። መፈናቀሉን ደስ ብሎታል የአማራ ሚዲያ። የአማራ ባለስልጣን ይህን ሁሉ እየሰራን ያለው ማለት ነው። ስለዚህ እነሱ ብቻ አይደሉም፣ እዛም ተጨምሮ ነው። ያ እኮ ይቁም ለምን ዜጋ የሚል እኮ ይሄ ሁሉ ፍትህ እናገኝ ነው። መቶ ቢጎበኘን መቶ ቢያን ችግሩ እንዲ እኮ የአማራ ክልል መንግስት እንደዚህ አይነት ችግር አይፈጠምብንም ነበር። ስለዚህ ተቀናይተው ነው ከዛም ከዚህም ነው ድሀው ማህበረሰብ ለማፈናቀል እኛ ስንፈናቀል እነሱ እርዳታ ያገኛሉ፣ እነሱ የፈለጉትን ይፈጽማል። ስለዚህ እንደዚህ እየሆንን ያለ ነው። ድምፅ ሁኑ፣ ለማንኛውም ሚዲያ ሴክተር ድምፅ ሁኑ።
መልካም። ከዚህ ጋር በተያያዘ እንደው ወደ አዲስ አበባ እንዳንገባም ክልከላ እየተደረገ ነው የሚል ነገር አንስተዋል። ሌላ ደግሞ ወደ አማራ ክልል ወደ ተለያዩ አካባቢዎችም ካሁን ቀደም እየተፈናቀሉ ቤታቸው እየፈረሰባቸው እየደምባቸው አማራጭ ያሉ ይሄዱ እንዳሉም እናውቃለን። እነዚህ አፍራሻ አካላትን ፍላጎት ይሄ ነው፣ ከአዲስ አበባ እንዲወጣ እንዲበተን ማድረግ ነው ፍላጎታቸው ነው። ከዚህ አንጻር አሁን ላይ ያው በተለያዩ አካባቢዎች ከፍተኛ የሆነ በከባድ መሳሪያ የታገዘ ጦርነት ነው የተከፈተበት ማህበረሰብ ነው አማራ። መውጫ መግቢያ ጠፍቷል። ከዚህ አንጻር እንደው በወገኖች ላይ እየደረሰ ያለው በደል ከክረምቱ ዝናብ ጋር ተያይዞ እንዴት ነው የሚገለጸው የሚለውን ወደ አዲስ አበባ ደግሞ እንዳትገቡ የሚከለክላለ የሚል ነገርም ስላነሳችሁ፣ ሌላው ግን እንደ መጨረሻም ደግሞ ትንሽ ሀሳብ ቢጨምሩበት የሚለው ይሄ ባለሀብቶች ለባለ ሀብት ነው የምንሸጠው የሚል እንቅስቃሴ አለ፣ የተለያዩ አካላት እየመጡ እያዩት ነው ብለዋል። አንዳንዶች ደግሞ ለምን እንገባለን ወገኖቻችን እያፈናቀላችሁ ቦታ ለምን እንገባለን የሚሉ ደግሞ ጥሩ የሚያስቡ ሰዎች እንዳሉ ተናግራችኋል። አንዳንዱ ደግሞ እንግዲህ ከሰጡኝ ብሎ እየመጣ ያው እየፈረሰበት ያለውን የወገኖችን ቦታ እየገዛ ወይም እየተሸላለመ ሊቀጥል ይችል ይሆናልና ነገ ከነገ በኋላ ጊዜ ተቀያያሪ ነውና ዜጎች ለብዙ ዓመታት ለበርካታ ዓመታት ገንብተው ሀብት ንብረታቸውን አፍሰው የቀን ስራ ሁሉ ሰርተው ከፍተኛ ችግርን መከራን አሳልፈው የገነቡትን ቤት በዚህ መንገድ እየናደና እያፈረሰ እየሰጠ ቢሆንም እንኳ የሚገባው አካል ነገን ዞር ብሎ ማየት የለበትም ወይ? እነዚህ በፖለቲካ እሳቤ ውስጥ ያሉ ሃይማኖት በጥላቻና በሐሰት ትርክ የታወሩ በዚህ መንገድ ሊቀጥሉ ይችሉ ይሆናል። ነገር ግን ደግሞ ሌላውስ በዚህ ይሄን ማስተዋል የለበትም ወይ? ጨምሮ የሚያሳስቡት ካለም እነዚህ ነጥቦች እንዲያነሱልኝ።
እኔ ለምሳሌ አሁን ኃይሌ ምርጥ ኢትዮጵያዊ ነው። ኃይሌ መጣ፣ አየው አካባቢውን፣ እጁን አንስቶ አልፈልግም፣ ዜጋ እንዴት ይፈናቀላል? ከሳውዲ አረቢያ የመጡ ናቸው እዚህ የፈሰሱት፣ ከትንሽ ቤት ነው ወደ ትልቅ መሄድ ያለብን የሚለውን ሀሳብ በሚዲያ ቀርቦ ተናግሮታል። በጣም ምርጥ ኢትዮጵያዊ ኃይሌ የምንወደው፣ ይሄንን ውሰድ ብለው ነበር ያሳዩት። ሲያየው ነው ከዛ ያንን ሲያይቶ ነው መጥቶ ኃይሌ ያንን ዘገባ ያዘገበልን፣ ደስ ብሎናል እኛ። ሌላው ለምሳሌ የሲሲጅ ባለሀብት፣ ሌላው እዛ አካባቢ ያሉ ባለ ሆቴሎች አሁን ፋይናንስ የሚያደርጉት ለሚኒሻ አሁን እኮ ይሁን 500 ብር ይከፈላቸዋል ለሚኒሻዎች፣ ለአመራሩ 500 ብር ይከፈላል በቀን ውሎ አበላላቸው። በተለይ አሁን የአካባቢ ሚኒሻ ብሎ የሰለጠኑ ሚኒሻዎች ይሄው ለዛች ለ500 ብር አበል ብለው ህዝባቸውን እያፈናቀሉ ነገ የትም አይኖራትም። እኛ ይሁን ልጆቻችን 10 ምናምን ቤት ያሉ 8 ዓመት ያሉ ልጆች ከተወለድንበት ሀገር የት ነው የምንሄደው? መንግስት እንኳን ቢቀየር መሬታችንን አንተው የምንበቀላለን ነው የሚሉት ልጆቻችን። እንኳን ቅንጭላታቸው ተነስቷል። ህፃኖች ዛሬ ህፃን ከትምህርት ቤት አፈናቅለ ከትምህርት ቤት ቆርጦ ቀርቶ እንዴት ነው በደል የሚቆመው? እንዴት ነው በደሉ የሚረሳው? የልጆቻችን እኛ እናውጣው፣ ልጆቻችን በደሉን ያወጡት። መንግስትም ነገ ከነገ ወዲያ ይቀየራል። ሌላው ምንድነው ባለ ሀብቱ አሁን ባዶ መሬት ሞልቶለታል። እሱ በገንዘብ በሊዝ ነው የሚገዛው። እንዲህ አይነት ውስጥ ግን ህዝብ ተፈናቀለበት እንዲህ ቦታ እንዳይገባ ነው ባለሀብት። በቃ ባለሀብት ነገ የመንግስት እኮ ይቀየራል፣ ነገ ይለዋወጣል። ህዝብ ነው ደግሞ ለባለሀብቱም እኮ ድጋፉ ህዝብ ነው። ስለዚህ ባለሀብቱ እንደዚህ አይነት ቦታዎችን እጁ እንዳይዘረጋ ሚዲያው በሚዲያ ይዘገብልን። አንድ ሌላው ምንድነው አሁን እታች ያለው አመራር እታች ያሉት የሰለጠኑ ሚሊሻዎች አሁንም የህዝቡ ጠላት ነው የሆኑት። መንግስት እንዲጠላ እያደረጉ ነው ያሉት። ለመንግስትም እየደገፉት አይደለም ያሉት። እነሱ የቀን አበል ነው የፈለጉት። ዛሬ ምን ስላለ በሬ እየታረደላቸው ነው የሚሆነው።
የሚያዛቸው መንግስት ነው። ሌላ አካል መጣ ሌላ አካል አይደለም የሚያዛቸው።
ከታች ያለው አመራር አለ። እሱማ ከላይ ያለው ነው። ከላይ እስከ ታች ድረስ ያለው አንድ ኦነጋዊ አስተሳሰብ ያላቸው ናቸው። አሁን አማርኛ እኮ አይናገሩ ልማስን ደግፋቸው ለስልጠና አብረን ሰልጥነን ይኸውልህ እኛ ለኢትዮጵያ ለሰላም ስንል እኮ አብረን ሰልጥነን የነበርን አሁን ዛሬ እኛን እጃችን ወደኋላ አደረጉን። እነሱ ግን በቋንቋ አደረጉት። የአማራን ብሔር ብቻ ምን ሰራን እኛ? ልማት አልምተንላቸዋል። ብዙ መሰረተ ልማቶችን ዘርግተናል። ውሃ መብራት አስገብተንላቸዋል። እኛ ምን አደረግን? እስኪ የኦሮሞ ማህበረሰብ ምን አደረገ? እኛ እኮ ወለጋዎችና አምቦዎች ናቸው እየገዙን ያሉት። የሸዋ ኦሮሞ እኮ ምንም አላደረገንም። ይህ አምቦና የወለጋ ኦሮሞ ነው። አስተሳሰባቸው ግራ የሆነ መንግስት እንዲጠላ የሚያደርጉ በብሔር የሚከፋፍሉት እነሱ ናቸው። ብዙ ባለስልጣናት ናቸው የወለጋዎችና የአምቦ ኦሮሞ ናቸው።
ባለስልጣን ማለት ነው።
ስለዚህ ይህንን ለዓለም ሚዲያ ሁሉ ይዘገብል። ሌላው ለአማራ ክልል ባለስልጣን ቢያንስ ዜጋው ሲፈናቀል ይህን ያህል ዜጋ ሲሞት ይህን ያህል ዜጋ ከንብረቱ ሲያጣ ይህን ሊያደርገው ነው? ሁልጊዜ በእርዳታ ይኖራል እንዴ ሰው ልጅ? እኛ እኮ ረጆች ነን እንጂ ተረጆች አይደለም። ወጣቶችን ለምን ጫካ እንገባለን? ለምን ወዲህ ጦርነት እና ያስገቡናል? ቢያንስ እንኳን መስተው ይሄ ነው የሚል እንኳን አካል አይኖርም? ከአማራ ክልል ባለስልጣን መጥቶ ዜጋውን እንኳን አይከላከልም? የሚፈናቀልበትን ቦታ መጥቶ መጎብኘት አይችልም? ከመንግስት ጋር እና ያለው ነገር ይሄንን ነው። አሁን እኛ ለአማራ መንግስት ማሳውቁልን፣ ለአማራ መንግስት እንዲያቅ ይደረግልን። ቢያንስ የአማራ ክልል የአማራ ህዝብ የሚኖርበትን ቦታ ምን ጥፋት ምን ወንጀል እንደሰራን ቢያንስ ማየት አለበት። በቃ ለምሳሌ የ44 አካባቢ ላይ ምን ያህል ልማት እንዳለማን እኛ ነን የምናውቀው። ከሰንዳፋ በፊት ከሰንዳፋ ወደ ሰንዳፋ ነበርን፣ አሁን ወደ ሸገር ይቀላቀሉ። ስለዚህ እኛ ያጠፋነው ነገር የለም። ልጆቻችን ከትምህርት ቤት እየተፈናቀሉ ነው። ሚስቶቻችን እያለቀሱ ነው። አዛውንት እናቶቻችን፣ አባቶቻችን። እኔ አሁን እናት አለችኝ፣ የ65 ዓመት እናት አሮጊት ይዣለሁ። የት ነው ማረጋት? የት ላድርጋት? መንግስት ለእናት ቁም ያለ ይላል። ስለዚህ አሁን መንግስት አስቸኳይ መግለጫ ይስጥልን። የአማራ መንግስትን መግለጫ ይስጥ። ዜጋው እየተፈናቀለ ነው ያለው። እኛ ጦርነቱ ስቱዲዮ አያስገቡን። ጦርነቱ ይሄን ከምንገባ ከዚህም ከምናደርግ እዚህ ጦርነት አዘን ዝም ይግደሉን በቃኛ። ሌላ ምንም አማራጭ የለም። ይሄ ከመሆኑ በፊት ግን መንግስት ይድረስ፣ የሚመለከተው አካል ይድረስልን። የአማራ ክልል መንግስት ይድረስ፣ ይስማ። ዜጋውን መመልከት አለበት፣ ምን ወንጀል እንደሰራ ያስቁምልን። ጊዜ ይስጠን። ልጆቻችን ከትምህርት ቤት እስከሚጨርሱ ድረስ ለሁለት ወር ለአንድ ወር ፈተና የወሰዱ ልጆቻችን ቅጭላታቸው አይነት እና ይሄ ይዘገብልን በቃ።
መልካም ክቡራትና ክቡራን አድማጭ ተመልካቾቻችን፣ እንግዲህ ያው በ44 ማዞሪያ አካባቢ ያሉ አማራዎች እየደረሰባቸው ያለውን ግፍና በደል ተከትሎ ነው በዚህ መልኩ ሀሳባቸውን የገለጹት። በአጠቃላይ የሚመለከተው አካል በአስቸኳይ መፍትሄ እንዲሰጣቸው ጠይቀዋል። እየደረሰ ያለው ግፍና በደል እጅግ በጣም አሳዛኝ ነው። ክረምት ነው። በዚህ ክረምት ላይ ቤታቸው እየፈረሰ ዝናብ እየዘነበባቸው የሚገኙ ናቸው። ወደ ተለያዩ አካባቢዎች እንኳን መጓዝ መንቀሳቀስ የሚችሉበት እድል ጠባብ ነው። ወደ አዲስ አበባ እንኳን ልንገባ ስንል ብዙ አካባቢ ደረሰብን ነው። አታልፉም የሚል የሚከለክልም አካል አለ። የሚመለከተው አካል መፍትሄ ይሰጠን ዘንድ ድምፅ ሁኑን ያሉት ከአሁን ቀደምም በተደጋጋሚ አማራ ሚዲያ ማዕከል ድምፅ እየሆነ ቆይቷል። አሁን ደግሞ ትንሽ የተወሰነ እርዳት ብሎ ወይም ፋታ ሰጥቶ ከቆየ በኋላ ሚያዝያ 27 ደግሞ እንደ አዲስ አገር ፊቷል። ይሄ የዜጎችን ቤት ማንነትን አጥንትን እየቆጠሩ የማፍረሱ የወንጀል ድርጊት ያው በኦሮሚያ ክልላዊ መንግስት ተጠናክሮ የቀጠለ ነው። አዲስ ፌደራሲቲ ብሎ ባቋቋሙትም አሁንም ዜጎችን የደም እንባ እያስለቀሱ የሚገኙ ካድሬዎች አሉ። ያው እየነገዱ ያሉ በደም እየነገዱ ያሉ 20 ዓመት፣ 30 ዓመት፣ 15 ዓመት፣ 10 ዓመት እና ከዛ በላይ የኖሩበትን ቤት እያፈረሱ የ6 ወር ግንባታን የሚያጠብቁ አጥንት የሚቆጥሩ አካላት አሁንም በተደራጀ መንገድ ይህንን የረከሰ ተግባራቸውን ቀጥለውበታል። ስለዚህ የሚመለከተው አካል እባካችሁ አቅርቡልን ብለዋል። እኛም እናስተላልፋለን። አብራችሁ ቆይታ ያደረግኩት አባይ ዞር ነበርኩ። ስለተከታተላችሁን እጅግ በጣም እናመሰግናለን። የወገኖቻችን ድምፅ እንዲሰማ ጥሪ እናቀርባለን። እናመሰግናለን። እርሶንም መልካም ጊዜ።
አመሰግናለሁ።
ክቡራትና ክቡራን ተከታታዮቻችን የዛሬው ፕሮግራማችን ይህንን ይመስላል። ስለተከታተላችሁ እናመሰግናለን። መልካም ጊዜ ተመኘን።